ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የውቀት ቃልና የጥበብ ቃል በሚል ርዕስ ላይ በተደጋጋሚ ሳስተምር በነበረው ርዕስ ላይ የመጨረሻውን መልእክት ይሆናል። በቆላሲስ ምዕራፍ 1 ከቁጥር 9 እስከ 12 ሐዋርያው ጳውሎስ ሲናገር፣ ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ ያፈራችሁ በእግዚአብሔርም ዕውቀት ያደጋችሁ ከደስታም ጋራ በሁሉ ለመጽናናትና ለመታገስ እንደ ክብሩ ጉልበት ኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። መጥምቁ ዮሐንስ ያገለግል የነበረው እንደ ነብይ ነበር። ያገልግሎቱ ዓላማ ምን እንደነበር በሉቃስ ወንጌል በምዕራፍ 1 ቁጥር 17 ላይ ሲናገር እንዲህ ይላል፣ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። አገልግሎቱ የማይታዘዙትን ወደ ጻድቃን ጥበብ የሚመልስ አገልግሎት እንደሆነ የጌታ ቃል ያሳየናል። የጻድቃን ጥበብ ምንድን ነው? እግዚአብሔርን መፍራት ነው። ደግሞም በዳንኤል መጽሐፍ በምዕራፍ 12 ቁጥር 3 ላይ እንደሚለው ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ጥበብ ያለባቸው አገልጋዮች ሰዎችን ወደ ጽድቅ የሚመልሱ እንደሚሆኑ ያሳያል። የጥበብ ጉዳይ ከእግዚአብሔር ፍርሃትና ከጽድቅ ጋር የተያያዘ እንደሆነ እንመለከታለን። ጌታችን በምድር ላይ በተመላለሰበት ዘመን በአይሁድ ምኩራብ እየተገኘ ይሰብክ ነበር። ጌታችን የሚሰብከውን የሰሙ በአሰባበኩና በአነጋገሩ ይደነቁ ነበር። በማርቆስ ወንጌል በምዕራፍ 6 ቁጥር 2 ላይ ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር፣ ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እነዚህን ያሉ ተአምራት ምንድናቸው? በማለት ሲናገሩ እንመለከታለን። ጌታችን የሚያስተምረውን የሰሙ ጌታችን ያለውን ጥበብ በትምህርቱ ስላዩ ለዚህ የተሰጠችው ጥበብ ምንድናት በማለት አድናቆታቸውን መገረማቸውን ሲገልጡ እናያለን። በመሆኑም መጥምቁ ዮሐንስ እንዳለው በዳንኤል ተነገረው ጌታችንም ሲሰብክ ስለሱ እንደተባለውን ከምንመለከተው በመነሳት አንድ ትልቅ ነገር እንመለከታለን። ጥበብ ሰዎች የእግዚአብሔርን ነገር የእግዚአብሔር ፍርሃት እንዲኖራቸው ወደ ጽድቅ የሚመለሱበት የእግዚአብሔር እውነት የወንጌል ነገር የሚሰበክበት ምስጢር እንደሆነ እናያለን። ሐዋርያው ጳውሎስም በስብከቱም ሆነ በትምህርቱ ጥበብ ለአገልግሎቱ መካከለኛና ዋነኛ ነገር እንደነበረች የሚናገረውን በስፋት ከላይ ተመልክተናል። ቀደም ባሉት ጊዜያቶች መንፈስ ቅዱስ በአማኞች ሕይወት ከሚሰጣቸው ስጦታዎች በአጠቃቀሙ ሰፊ ለሆነ ነገር የሚውል ስጦታ ቢኖር የጥበብ ስጦታ ነው። ጥበብ የጽድቅን ሕይወት ለመኖር አስፈላጊ ነው። ጥበብ የምንሰራውን ሥራ የሥራችንን አካሄድ ለመምራት አስፈላጊ ነው። ጥበብ ለወድ በወደረኞቻችን ፊት መልስ ለመስጠት የሚያስፈልግ ነው። ጥበብ በንግግር፣ በአሰራር፣ በሕይወት አካሄድ አስፈላጊ የሆነ አይነተኛ ነገር እንደሆነ እንመለከታለን። መንፈስ ቅዱስ የሚገለጥበት ሐዋርያው ጳውሎስ ጥበብን መናገር ያለው ጥበብ የሚሰጠው ለጋራ ጥቅም ነው። ቤተ ክርስቲያንን ለማነጽ የሚሆን ጥበብ ነው። ዕውቀትን መናገር ከተባለው ስጦታ ጋር ተያይዞ ስለቀረበ ከዚያ የሚለይ መሆኑ የማይታበል ጉዳይ ነው። ሁለቱ ስጦታዎች ግን ከማስተማርና ከስብከት ጋር የሚሰሩ ስጦታዎች ሆኖ እንደሚሰሩ የመጽሐፍ ቅዱስ ተማሪዎች በአብዛኛው የሚስማሙበት ጉዳይ ነው። አንዳንዶች ሐዋርያው ጳውሎስ ስጦታዎቹን ጠቅለል ባለ መንገድ እንዳቀረበ በማየት በቆሮንቶስ ላይ የተጠቀሱትን ስጦታዎች በሶስት በመክፈል ያቀርቧቸዋል። ዊሊያም ቤርድ የሚባለው ሰው ደ ኮሪንቲያን ቸርች በሚለው የቢብሊካል አፕሮች ቱ አርባን ካልቸር በሚል መጽሐፍ እንዲሁም ሌንስኬ የተባለው የታወቀ ጸሐፊ Interpretation of St. Paul First and Second Epistle to the Corinthians በሚለው መጽሐፉ ላይ እነዚህ ሁለት ሰዎች ተመሳሳይ የሆነ አተረጓጎምን ሲመለከቱ እናያለን። እና የጸጋ ስጦታዎቹን አስመልክተው በሶስት ይከፍሉ የማስተማሪያ ስጦታዎች በማለት ጥበብን መናገርና ዕውቀትን ሲለዩ ለማስተማሪያ የሚያገለግሉ ወይም ፔዳጎጂካል ለሆነ አገልግሎት የሚጠቅሙ ናቸው በሚል ይፈቷቸዋል። ሁለተኛ ምድብ ውስጥ የሚከቷቸው ተአምራዊ ስጦታዎች የሚሏቸው ተአምር የሚካሄድባቸው እምነት መፈወስና ተአምራትን ማድረግ በዚያ ስር እንደተመደቡ እንመለከታለን። በሶስተኛ ደረጃ ሐሳብ መተላለፊያ ወይም የግንኙነት መተላለፊያ በመሆን የሚያገለግሉ ስጦታዎች የሚሏቸው ትንቢትን፣ መናፍስትን መለየትን፣ በልዩ አይነት ልሳን መናገርን፣ በልሳኖች የተነገረውን መተርጎምንም በዚያ ውስጥ ያካትታሉ። ጥበብን የመናገር ስጦታም ሆነ ዕውቀትን መናገር ከማስተማርና ከመስበክ ጋር መያያዝ ያለባቸው ስጦታዎች ናቸው ብዬ በበኩሌ አምናለሁ። ሐዋርያው ጳውሎስ ጥበብን ከላይ በተደጋጋሚ እንዳየነው ወንጌልን ከመስበክና ከማስተማር በማያያዝ እንደሚናገር አይተናል። በተጨማሪ በቆላሲስ ምዕራፍ 1 ቁጥር 28 ላይ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ይላል። ሐዋርያቶች ኢየሱስን ሲሰብኩና ሲያስተምሩ በእግዚአብሔር ጥበብ እንደሚያስተምሩ ሰዎችን ፍጹም በክርስቶስ ፍጹም ሰው ለማድረግ ለእግዚአብሔር ደግሞ ፍጹም ሆኖ የቀረቡ ለማድረግ ይሄንን ጥበብ ለአገልግሎታቸው ለስብከት ለትምህርታቸው እንደሚጠቀሙ እናያለን። ስለዚህ ጥበብ የጌታችን ኢየሱስ ክርስቶስን ከመስበክና ከማስተማር ጋር ተያያዘ ስራ እንደሚሰራበት እንመለከታለን። ቀደም ብለን እንዳየነው እንዲ በመሰለ ጥበብ የሚሰበከውና የሚሰጠው ትምህርት ኢየሱስ ክርስቶስን መግለጡ ብቻ ሳይሆን መንፈስ ቅዱስና ኃይል የሚገለጥበት አገልግሎት እንደሆነም እንመለከታለን። እንዲ በመሰለ መንገድ በጥበብ ማስተማርም ሆነ መስበክ ለክርስቲያኖች ሁሉ የተሰጠ ስጦታ ስለሆነ ሐዋርያ ጳውሎስ የቆላሴስን ሰዎች በምዕራፍ 3 ቁጥር 16 ላይ ሲመክራቸው እነርሱን እንደዚህ በማለት ያሳስባቸዋል። የእግዚአብሔር ቃል በሙላት ይኖርባችሁ ይላቸዋል። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። እንግዲህ ውድ አድማጮች ጥበብን መናገርና ዕውቀትን መናገር የተባሉ ስጦታዎች ተአምራዊ ለሆነ ነገር የሚውሉ ናቸው በማለት መተርጎም እችግር ላይ እንደሚጥል በዚህ ማየት እንችላለን። አማኞች በመንፈስ ቅዱስ አማካኝነት የሚያገኙት ጥበብ ከዕውቀት ጋር ይያያዛል። ከላይ ሐዋርያው ጳውሎስ ለቆላሲስ ሰዎች ይጸልይላቸው የነበረው በእግዚአብሔር ፈቃድ ዕውቀት በመሞላት መንፈሳዊ ጥበብንና አእምሮን ወይንም ማስተዋልን በማግኘት እንዲታደሉ ነው የሚጸልይላቸው። የእግዚአብሔርን ዕውቀት የሚያገኝ ሰው የእግዚአብሔርን የፈቃዱን ዕውቀት ነው የሚያገኘው። የእግዚአብሔር የፈቃዱ ዕውቀት ደግሞ በሰዎች ሕይወት ለተግባራዊ ሕይወት የሚረዳ የሚሆነውን በጥበብና በመንፈሳዊ መረዳት ሰዎች በጸጋ እንዲሞሉ ሲሆን ነው። እንዲህ ያለውን ጸጋ ሊያገኙ የሚመችበት የሚችሉበት ትልቁ ምክንያት ምንድን ነው? ሰዎች ይህንን ጸጋ ሊያገኙ የሚችሉበት ምስጢር ሐዋርያው እንዲህ ነበረ ሲናገር፣ በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት ብርሃን በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ስለዚህ ክርስቲያን ነኝ የምንል ሁሉ በመንፈሳዊ ሕይወታችን ከእግዚአብሔር ልናገኘው ይገባል የምንለው ጥበብና መንፈሳዊ ማስተዋል ጌታን ደስ ያሰኘን ለመኖር የሚያበቃንን እድል የሚያበዛልንን የሚገባውን ዕውቀትና ጥበብ እንጂ ሌላ መሻት እንደሌለብን እናያለን። የጌታ ሐዋርያት በአገልግሎታቸውም ሆነ በጸሎታቸው ስለ ዕውቀትና ስለ ጥበብ ያላቸው መረዳት ከአማኞች መንፈሳዊ ሕይወት ጋር የተያያዘ እንደሆነ እንመለከታለን። ሐዋርያ ጳውሎስ ጥበብንና ማስተዋልን አስመልክቶ ሲናገር በሕይወቱ ያየውና በሌሎችም አማኞች ሕይወት የተመለከተው እንደሆነ በኤፌሶን ምዕራፍ 1 ከቁጥር 8 እስከ 10 ይናገራል። እንዲህ ይላል፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ውድ አድማጮች፣ እግዚአብሔር ለቤተ ክርስቲያን ለአማኞች የሚያበዛው ዕውቀት በክርስቶስ ኢየሱስ ሊያደርግ ያለውን ሐሳብ ላይ የሚያተኩር ዕውቀት እንደሆነ ልብ ማለት ከዚህ እንደምንችል ላሳስበው እወዳለሁ። እግዚአብሔር በክርስቶስ ኢየሱስ ሊያደርግ ያለውን አማኞች የሚያውቁት በመንፈስ ቅዱስ አማካኝነት ነው እንጂ የጌታን ነገር እንደ ታሪክ ብቻ የተተረተላቸው የሚነገርና የሚታወቅ አይደለም። ይህ ጉዳይ የቱን ያህል እውነት እንደሆነ ሐዋርያ ጳውሎስ ለቆላሲስ ሰዎች በጻፈው መልእክቱ ላይ ገልጾላቸዋል። በቆላሲስ ምዕራፍ 2 ከቁጥር 1 እስከ 4 እንዲህ ይላል፣ ስለናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁና ይላል። ልባቸው እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ ጋደላለሁ። የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳስታችሁ ይህንላለሁ ይላል። ሐዋርያ ጳውሎስ ስለናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና የሚላቸው ክርስቲያኖች በሐዋርያት ዘመን ወደ ጌታ የመጡ የመጀመሪያዎቹ አብያተ ክርስቲያናት ናቸው። ሐዋርያ ጳውሎስ ፊቱን በስጋ ላዩትም ሆነ ላላዩት አማኞች የተጋድሎ ጸሎት ይጸልይላቸዋል። ይህ ተጋድሎ ከጨለማ ኃይላት ጋር የሚደረግ ተጋድሎ ነው። የክፋት መናፍስት የክርስቶስ ተቃዋሚ መንፈስ አማኞች ጌታን እንዳያውቁ ላይ ላዩን በሆነ ስር ባልሰደደ ህይወት እንዲመላለሱ የጌታ ነገር በመገለጥ እንዳይገባቸው የሚቋቋም ስራ ይሰራል። በብዙ አይነት ረቂቅና የተገለጠ ሰይጣናዊ በሆነ አሰራር ልቦናቸውና ሐሳባቸውን በክርስቶስ እንዳይያዝ በጌታ እንዳይሞሉ አማኞችን ይቋቋማል። ሰይጣን ለሰዎች እንዳይገለጥ የሚከላከለው መገለጥ ኢየሱስ ክርስቶስንና ወንጌሉን የሚመለከት ነው። የኢየሱስን ወንጌል ያቀለሉ መናፍስት ወንጌሉን ተራ ባደረገ የጨለማ አሰራር ጌታ ኢየሱስ ከብሮ ለማይታይበት ደምቆ ለማይገለጥበት መንፈሳዊ አሰራር በማጋለጥ ይሰራሉ። እነዚህ መናፍስት የክርስቶስ ተቃዋሚ ስራው ኢየሱስን መጋረድ እርሱን በሌላ መተካት መቃወምና መስሎ መስራት ነው። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከመሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ሰይጣን የሰዎችን ሐሳብ የሚያበላሽበት አንዱ አሰራር ያዕቆብ በምዕራፍ 5 ከቁጥር 1 እስከ 2 ላይ እንደሚናገረው አሁንም እናንተ ባለ ጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ ያላችሁ አልቅሱ፣ ሀብታችሁ ተበላሽቷል፣ ልባችሁ በብል ተበልቷል ይላል። ልባቸውን በብል የበላ ምንድነው? ብልጥግናቸው ነው። ሰይጣን በስህተት ትምህርት አማካይነት በሚሰጡ ትምህርቶች ይህንን አላደረገምን? የብልጥግና ወንጌል ቅድስናን ከቤተ ክርስቲያን በማውጣት ዓለማዊነትና ስጋዊነት መንፈሳዊ ነገርን የተኩ መመዘኛዎች እንዲሆኑ አላደረገምን? ዛሬ የብልጥግና የስጋ ፈውስ ወንጌል ሰባኪዎች ህይወት ተገለጠ እኛም አይተነዋል ያሉትን እነ ዮሐንስ ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱ የስጋ ምኞትና የአይን አምሮት ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም የሚሉትን ወንጌል አሜን ይላሉን? የነርሱን ወንጌል በመስማት የተደለሉና የተታለሉት ይህ የሐዋርያት ወንጌል አዲስ ወንጌል አልሆነባቸውምን? ያዕቆብ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ ያላችሁ አልቅሱ ሀብታችሁ ተበላሽቷል ልብሳችሁ በብል ተበልቷል የሚለው በብል የተበላ ልብስ የሚያለብሰውን ብልጥግናቸውን አይደለምን? ሰይጣን ሔዋንን በአይን አምሮትና በስጋ ምኞት ለእግዚአብሔር የነበራትን ቅን አስተሳሰብና አመለካከት እንዳበላሸው የኛም ይበላሻል ብሎ የሚፈራውን ሐሳብ ማበላሻ ከወንጌሉ ጋር ቀይጠን ለውሰን እያጎረስን አይደለምን? ሐዋርያው ጳውሎስ በዓለማዊ ምኞት ለክርስቶስ ያላቸውን ቅንነት የሚያበላሸውን ሰይጣንና እኛ የታረቅነው መቼ ነው? ዓለምንና በውስጡ ያለውን በሚያስወድድ ሰይጣናዊ የርቅ ወንጌል የዓለም ወዳጅ በሆንበት ጊዜ አይደለምን? ሐዋርያው ግን እነዚህን መናፍስት እየተቋቋመ በጌታ ጸጋ እየተደገፈ ለክርስቲያኖቹ እየተጋደለ ይማልዳል ይጸልያል። ምን እንዲያገኙ? የጸሎቱ ዓላማና ውጤት ምን እንዲሆን? ራሱ ሲናገር እንዲህ ይላል፣ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። አንተ አንቺ ይህንን መልእክት የምትሰሙ ወገኖች ሁላችሁ ክርስቶስን እንድታውቁ የተጋድሎ ጸሎት ትጸልያላችሁን? ኢየሱስን ታውቁታላችሁ? ክርስቶስን ተቀብያለሁ የምንል በርሱ ስር ሰደናል? እድገታችን ወደ እርሱ ወደ ክርስቶስ ሙላት የሚያደርስ እድገት አግኝተናል? በክርስቶስ የመሞላት ወደ እርሱ ፍጹም ሙላት የሚያስገሰግስ መንፈሳዊ ምኞትና የእምነት መዘርጋት በሕይወታችን አለ? ክርስቶስ ይጠማናል ይርበናል? ሐዋርያው በዘመኑ በሕይወት ያለ በስጋ ላዩትም ሆነ በሌሎች ሐዋርያት ለተገለገሉ ክርስቲያኖች በተጋድሎ ጸሎት የሚለምንላቸው ውድ አድማጮች ኢየሱስ ክርስቶስን እንዲያውቁ ነው። አገልጋይ ነኝ የምንል ለምናገለግላቸው ሰዎች ኢየሱስ ክርስቶስን እንዲያውቁ እንጋደልላቸዋለን። ይህንን ሳናደርግ በዚህ ሸክም ሳንሞላ አለን የምንለው መገለጥ ሁሉ አመድ አፋሽ አደርገናል። እውነትን ከተቀሙት ጎራ ያሰልፈናል። መንፈስ ቅዱስ የመገለጥ መንፈስ ነው፣ የሚገልጠው ኢየሱስ ክርስቶስን ነው። ኢየሱስን አግኝቶ ሌላ መገለጥ የሚሻ ማንም የለም። ምንም የማይጨመርበት ምንም የማይጎለው በራሱ በቂና ከበቂ በላይ የሆነው ኢየሱስ የሕይወት እንጀራ የሚያጠግብ ጌታ ነው። ኢየሱስ የሕይወት እንጀራ ከሆነ እርሱን አግኝቶ የሚራብ ከሌለ፣ እርሱን በልቶ የሚሞት ከሌለ፣ ውድ አድማጮች ሌላ ሰው ምን ይፈልጋል? ከተጋደልን መንፈስ ቅዱስ እንዲገለጥ ከፈለግን ኢየሱስን ለሚገልጠው መገለጥ ቤተ ክርስቲያንን ለሚያንጸው ወደ ክርስቶስ ሙላት ለሚያደርሰው መገለጥ ልንጋደል ይገባናል። ሐዋርያው ክርስቶስ ኢየሱስን እንዲያውቁ የሚጋደልላቸው ክርስቲያኖች ለሆኑት ነው። ውድ አድማጮች ዛሬ ክርስቶስን ለማወቅ ተጋድሎ ያስፈለገው የጨለማ ኃይላት ስለሚዋጉና ስለሚቃወሙን ነው። ኢየሱስን በሚጋርድ ኃጢአት የስተት ትምህርትና የተሳሳተ አሰራርና አስተሳሰብ በመጋለጥ ጌታ የማይርበን የማይጠማን የማይናፍቀን እንድንሆን ያደርጋሉ። የሕይወት ድንዛዜ መንፈሳዊ ነገርን በለዘብተኝነት በቸልተኝነት በግድየለሽነት እንድንይዝ ያደርጉናል። በሕይወታችን የሰማነው የስተት ትንቢታችን ምኞታችን ስጋዊ ፍላጎታችን ሁሉ ጌታ በጸጋው በውስጣችን ላስቀመጠው ለቅዱስ መንፈስ ጠርና ጠላት እንደሆነ ልናስታውስ ልብ ልንል ይገባል። ኢየሱስ የእግዚአብሔር ምስጢር ነው። ሐዋርያቶች እንዲገለጥ እንዲታወቅ የሚፈልጉት ምስጢር የሰው በሽታ አይደለም፣ የሰውን ቆቅልሽ አይደለም፣ የሰው የነገ ህይወት አይደለም። ቅዱሱ መንፈስ የእግዚአብሔር ምስጢርና የእግዚአብሔር የውቀትና የጥበብ መዝገብ ሁሉ የሆነውን ኢየሱስን የመግለጥ መንፈስ ነው። የእያንዳንዳችን ማንነትና የመኖራችን ጉዳይ የሚያዘው ከኢየሱስ ጋር ነው። ይህ ትልቅ ትምህርት ነው። ኢየሱስ የእግዚአብሔር ምስጢርነቱን ሲናገር ሐዋርያው እንዲህ ይላል፣ የተሰወረ የጥበብና የውቀት መዝገብ ሁሉ በርሱ ነውና ማንም በሚያባብል ቃል እንዳያስታችሁ ይንላለሁ። ዛሬ ደላይ በሆኑ ታሪክ በማይሰሩ ትንቢቶች ብዙ ሰዎች እየሳቱ አይደለምን? ቤተ ክርስቲያን መጥተው አመድ በላያቸው እንደፈሰሰ ሰው ይወጡ የለምን? ከነ ኃጢአታቸው ሚዝረብል ከሚያረጋቸው ህይወታቸውን ትዳራቸውን ከሚያውክ በውስጣቸው እሾህ ካበቀለ ኃጢአታቸው ጋር ቤተ ክርስቲያን መጥተው ይወጡ የለምን? ውድ ወገኖቼ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ብርሃን ነው። በጨለማ ይበራል፣ ጨለማም አላሸነፈውም። ዛሬ ክርስቶስ ኢየሱስ በሚገለጥበት ወንጌል ብናገለግል ክብር ለእግዚአብሔር ይሁን። በሰዎች ህይወት ውስጥ ያለው ጨለማ ሁሉ ይገፈፋል። እንግዲህ ውድ አድማጮች ስሙኝ፣ እንደ ወንጌል ቃል መንፈስ ቅዱስ የሚገልጠው የጥበብና የእውቀት ቃል ስጦታ ቢፈለግ ኢየሱስ ጋር የተሰወረውን እንዲገልጥልን ልንሻ ልንጠማ ይገባናል። በጌታ የተሰወረው የጥበብና የእውቀት መዝገብ የእግዚአብሔር ጥበብና ምስጢር የሆነው ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ጳውሎስ ይህንን ለክርስቲያኖች ብቻ የሚመኘው አይደለም፣ ለራሱም የሚመኘው ነው። ይህንን ምኞቱን በፊልጵስዩስ ላይ ሲናገር ምዕራፍ 3 ከቁጥር 10 እስከ 11 ላይ ሲገልጥ እንዲህ ይላል፣ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆኑልኝ በሞቱ እንድመስለው እመኛለሁ ይላል። ውድ አድማጮች ምን ትመኛላችሁ? ምን ትመኛለህ ወንድሜ? ምን ትመኛለሽ እህቴ? ኢየሱስን አውቀዋለሁ አማኝ ከሆንኩ ከርሜያለሁ ቆይቻለሁ ትላለህ ትያለሽ? በየሁዱ በቤተ ክርስቲያን እየሄዳችሁ ምን መስማት ትሻላችሁ? ምን ሰምታችሁ ምን አግኝታችሁ ነው ተባርከን መጣን የምትሉት? እግዚአብሔር ስለኛ እንዲናገረን ብቻ ነው የምንሻውን? ኢየሱስን ማወቅ የማስናፍቅ የማስጠማ የማያስርብ ሃይማኖት የክርስቶስ ተቃዋሚ መናፍስት የሚርመሰመሱበት የአጋንንት ጎሬ የሆነ ሃይማኖት ነው። ኢየሱስ የእግዚአብሔር ምስጢር ሐዋርያት እየሰበኩት እየተጋደሉት ሊያውቁት የሚመኙት የእግዚአብሔር ምስጢርና ኃይል ነው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ራሱን የሚገልጥበት የጥበብ ቃልና የእውቀት ቃል የእግዚአብሔር ጥበብ የሆነውን ኢየሱስን በወንጌል እውነት የሚገልጥ የእርሱ የመገለጫ ስጦታ ነው። ክብር ለእግዚአብሔር ይሁን። ከላይ ባየነው መንገድ የጸጋ ስጦታዎች እንደሚገለጡ የማናምን ከሆነ የወንጌሉን አገልግሎት ከመንፈስ ቅዱስ ላፋታ ላለያየ ሐሰተኛ አመለካከትና አስተሳሰብ ስለተጋለጥን ነው። ወንጌሉ ጸጋ በጎደላቸው የጸጋ ስጦታ በሌላቸው አገልጋዮች የሚሰበክ የሚሰጥ ትምህርት ብቻ አድርገን ማመናችን ትልቅ ስተት ነው። የመንፈስ ቅዱስን መገለጥ ለማግኘት ወንጌሉን በትክክል ሳይሰብኩ መንፈስ ገለጠልኝ እያሉ ለሚቀባጥሩ ቀባጣሪዎች ራሳችንን መስጠታችን ነው። የመንፈስ ቅዱስን መገለጥ ከወንጌሉ በማራራቃችን የመስበክና የማስተማር አገልግሎት የቃል ብቻ አገልግሎት በማድረግ በወንጌሉ እውነት የምንቀበለውን የሚቀድሰንን ሐዋርያው እንዳለው የእግዚአብሔር ቃል በሙላት በውስጣችን በመኖሩ የሚያዘምረንን እርስ በርሳችን በጥበብ እየተማማርን በመገሳጸስ ለመኖር የምንችልበትን የቤተ ክርስቲያንና የአካል ሕይወት ማነጫ የሆነውን ጸጋ ነው የምናጣው። ውድ አድማጮች የመድረክ ተዋንያን ተቀባ የተባለውን መሲህ ወንጌል ልንሰብክ በምንቆምበት መድረክ ላይ የራሳቸውን መቀባት ለቤተ ክርስቲያን እየሰበኩ ሐሰተኛ ሐዋርያትና ነቢያቶች ራሳችንን እያጋለጥን ባለንበት ዘመን ላይ እንገኛለን። ተጋልጠንም የስተታችንን ብድራት በርኩሰትና በስጋዊ ሕይወት ጨው መሆናችን ቀርቶ ድንጋይ ድንጋይ ለሚል ጣም የለሽና ወና ሕይወት ተጋልጠናል። የሚቀድሰን ወንጌል መንፈስ ቅዱስ የማይገለጥበት ወንጌል እየሰበከን የጀመርነውን አገልግሎት እንዲያምርልን አመንዝራ ያምልኮ መሪዎችን ሰካራምና ፈዘኛ በሆነ ህይወታቸው የእግዚአብሔርን ህዝብ ጸጋ ከላው ለሚለቃቅሙ ራቁቱ ለሚያስቀሩ ሸላቶች ቤተክርስቲያን ዛሬ ተጋልጣለች። የሚሰማ ጆሮ ያለው ይስማ። ዛሬ በቤተክርስቲያን የሚሰማው እርኩሰት ይቀርሽ የማይባል እርኩሰት ነው። ዛሬ በቤተክርስቲያን እንኳን ተገልጋው አገልጋው ወይ ለገንዘብ ወይ ለርኩሰት የተሰጠመ ሆኑ የአደባባይ ጋህድ የሆነ ነውር አይደለምን? መንፈስ ቅዱስን ከወንጌሉ አራርቀን የመንፈስ ቅዱስን መገለጥ ከሰው የህይወትን ቆቅልሽና ከህመም ጋር ብቻ በማያያዝ በሰው ህይወት ምንም ታሪክ ለማይሰራ መንፈሳዊ አሰራር ለውጥ ለማያመጣ ወንጌል በመዝሙር ያጀብን ኢየሱስ በደሙ ቀድሶ ንጽህት አድርጎ ለራሱ ሊያቀርባት የሞተላትን ቤተክርስቲያን ለራሳችን ፍላጎት ማራመጃ ለምኞታችን ማሟያ በማድረግ ትልቅ ስተት እየሰራን ነው። እግዚአብሔር ከገባንበት አጭበርባሪ አሰራር ያውጣን። ዛሬ ጴንጤቆስጤን ቅስቀሳ ለብዙ ሰይጣናዊ አሰራር እንዲጋለጥ እንዲሁም ውዳድማጮች ቅድስና በሌላቸው እግዚአብሔርን መስለው በማይኖሩ ተሳዳቢዎች አመንዝሮችና ነውረኛ ህይወት በሚኖሩ ክርስቲያንነን ባዮች የተሞላ የነጋዴዎችና የሸቃጮች እምነት እንዲሆን ተደርጓል። የጥበብ ቃልና የውቀት ቃል ስጦታዎች ሲሰሩ መንፈስ ቅዱስ ይገለጣል የምንልበት ትልቁ ምክንያትና ምስጢር ምንድነው? ማስተማርና መስበክ መንፈስ ቅዱስ የማይገለጥበት ስጦታዎች ሆነው መታየታቸው ይህንን መረዳት ያጨለመ ትልቅ መጋረጃ ነው። ውዳድማጮች የክርስቶስ ወንጌል የክርስቶስ የክብር ብርሃን የሚበራበት በጨለማው ልባችን ውስጥ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል የሚሳልበት ወንጌል ነው። ጥበብ ቃልና የውቀት ቃል የእግዚአብሔር መንፈስ እየተገለጠ በሚሰጣቸው ጥበቦች ቅዱሳን እርስ በርሳቸው የሚተናነጹበት የሚገሳሰጹበት ወደ ክርስቶስ ፍጹም ሙላት የሚያደርሳቸውን መልካም የሆነውን ሰማያዊ አሰራር ለእርስ በርሳቸው ለቤተ ክርስቲያን የሚያውሉበት ስጦታ ነው። ክብር ለእግዚአብሔር ይሁን በኢየሱስ ክርስቶስ ስም።